ይህ የአሜሪካ ድምጽ ነው። የአሜሪካ ድምጽ በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ አርብ ታህሳስ 11 2017 ዓ.ም ምረት ስርጭታችን ጀመረ። የሀገር ሽማግሌዎችና የሃይማኖት አባቶች ባደረጉት ጥረት ወደ ቡግና ወረዳ የእርዳታ ህል መጓጓዝ መጀመሩን የአካባቢው ባለስልጣናት ተናግረዋል።
በደንብ ጥሩ የሆነ ጌታና መስተንግዶ አስተናግደው ለህዝቡ አሁን ደርሶ እየተሰራጨ ይገኛል። አልምምም መዳንቱም በደንብ ህክምና እየሰጡ ነው። ባለማወቅ ህዝቡን እየተገለገለ ነው።
የአሜሪካ ድምጽ ካነጋገራቸው የሀገር ሽማግሌዎችና የሃይማኖት አባቶች መካከል ያንደኛውን ምስክርነት ነው ቀደም ብለን የሰማነው። ሙሉ ዘገባ በምሽቱ ተካቷል። ተናስተልን እንደምንላችኋል እንደምናምሽታችኋል። መስናዶን በመምራት ሀብታሙ ስዩም አብሬያችሁ ቆያለሁ። የዛሬውን ቅንብር ከስቱዲዮ የሚያቀናብርልን ንጉሱ ታምሬ ነው። ዋና አዘጋጃችን ጽዮን ግርማ ናት። እስከምሽቱ አራት ሰዓት ድረስ አብራችሁ እንድትቆዩ አስቀድመን እንጋብዛለን። አስቀድመን የዓለም አጫጭር ዜናዎችን እናጋራችኋለን። ሲሆን ግርማ ተጠብቃችኋለች።
አመሰግናለሁ ሀብታሙ። ወደ ዓለም ዜናዎች አልፋለሁ። የአሜሪካ መንግስት አመታዊ በጀትን ለማጽደቅ ምክር ቤቱ ድርድር በማድረግ ላይ ባለበት በአሁኑ ወቅት የድርድሩ እጣ የጣሪያን ከፍ የማያደርግ ከሆነ የመንግስት ስራ አሁን ይዘጋ ሲሉ ትራምፕ አስታወቁ። የመንግስት በጀት ዛሬ ኩለለሊት ላይ የሚያልቅ ሲሆን ምክር ቤቱ ቀጣይ በጀት የማያጸድቅ ከሆነ በርካታ የመንግስት ተቋማት ከነገ ጀምሮ ስራ ያቆማሉ። በትራምፕ አማካኝነት ትላንት አሙስ የቀረበውና የሀገሪቱ የዕዳ ጣሪያ ከፍ እንዲል ጥያቄ ያዘለው የበጀት ሐሳብ የሪፐብሊካን ፓርቲ አባላትም ጭምር በመቃወማቸው ውድቅ ሆኗል። ትራምፕ ዛሬ በሰጡት ምላሽ የበጀት ጣሪያው ከፍ የማይል ከሆነ መንግስት አሁኑኑ ይዘጋ ብለዋል። ገና ቃለ መሐላ ያልፈጸሙት ትራምፕ በጀትን በተመለከተ ያላቸውን ጥያቄ ያቀረቡት የአሜሪካው ምክር ቤት አፈ ጉባኤ ማይክ ጃክሰን ዛሬ ማለዳ በካፒቶል ተገኝተው ትላንት ምሽት የትራምፕን ሐሳብ ውድቅ ካደረጉ ወጋ አጥባቂ የሪፐብሊካን አባላት ጋር ምክክር በሚያደርጉበት ወቅት ነው። ዛሬ እስከ ኩለለሊት በበጀቱ ላይ ስምምነት የማይደረስ ከሆነ የመንግስት መስሪያ ቤቶች በጀት ስለማይኖራቸው ይዘጋሉ። አስፈላጊ ተብለው ከተቀጠሩ ውጪ ያሉ ሰራተኞች በጀት እስኪለቀቅ ድረስ ስራ እንዲያቆሙ ይደረጋል። መንግስት የሚዘጋ ከሆነ አሁኑኑ ይዘጋ ሲሉ ትራምፕ በማህበራዊ ሚዲያ መልእክታቸው አስተላልፈዋል። ማይክ ጃክሰን እና ሌሎች የምክር ቤት አባላት የመንግስትን ስራ የመዘጋት አሜሪካውያንን ይጎዳል የሚል ፍራቻ ሲያድርባቸው፣ ትራምፕ ግን መንግስትን መዝጋት እንደማያስጨንቃቸው የአሶሺየትድ ፕሬስ ዘገባ አመልክቷል። ወደ ስልጣን ተመልሶ የሚመጣው የትራምፕ አስተዳደር የፌዴራል መንግስቱን በጀት ለመቀነስና በሺህ የሚቆጠሩ የመንግስት ሰራተኞችን ለማባረር እንደሚሻ ይፋ አድርጓል። ትራምፕ በመጀመሪያው የስልጣን ዘመናቸው የዛሬ 4 አመት ገደማ ማለት ነው በገናና በአዲስ አመት ወቅትን የመንግስት መስሪያ ቤቶችን በታሪክ ለረጅም ለተባለ ጊዜ እንዲዘጉ አድርገዋል። ወደ ተከታዩ ዜና ስናልፍ ባይደን 4.28 ቢሊዮን ዶላር የትምህርት እዳ ሰረዙ። የአሜሪካው ፕሬዚዳንት ጆ ባይደን በስልጣን ዘመናቸው የመጨረሻ አንድ ወር ውስጥ ባሉበት በዚህ ወቅት 4.28 ቢሊዮን ዶላር የከፍተኛ ትምህርት እዳ ሰርዘዋል። በእዳ ሰረዛው ተጨማሪ 55,000 አሜሪካውያን በተለይም መምህራን፣ ነርሶች፣ የሰራዊት አባላት፣ በደህንነት ጸጥታ መስክ እንዲሁም ማህበረሰቡን በሚያገለግሉ መስኮች የተሰማሩ አሜሪካውያን ተጠቃሚ ይሆናሉ። በባይደን አስተዳደር ዘመን 5 ሚሊዮን የሚጠጉ አሜሪካውያን ለከፍተኛ ትምህርት ክፍያ የገቡት እዳ ተሰርዞላቸዋል። ከፍተኛ ትምህርት አሜሪካውያንን ለእዳ የሚዳርግ ሳይሆን ወደ ተሻለ የኑሮ ደረጃ የሚያሻግራቸው እንዲሆን ለመስራት በአስተዳደራቸው ዘመን መጀመሪያ ላይ ቃል መግባታቸውን ባይደን አስታውሰዋል። ባይደን የአራት አመታት አስተዳደር በአጠቃላይ 180 ቢሊዮን ዶላር ከፍተኛ የትምህርት እዳ መሰረዙን ይህም 5 ሚሊዮን የሚሆኑ አሜሪካውያንን የተሻለ ኑሮ እንዲኖራቸው ማስቻሉን የትምህርት ሚኒስቴር ሚጌል ካሮና ዛሬ አርብ ባወጡት መግለጫ አመልክተዋል። ዲሞክራቱ ፕሬዝዳንት በመቶ ቢሊዮን ዶላር የሚቆጠር የትምህርት ዕዳ ለመሰረዝ እንደ አውሮፓውያን አቆጣጠር በ2022 ዓመተ ምህረት ከፍተኛ የዕዳ ስረዛ መርሃ ግብር ለመጀመር ወስነው እንደነበር ሲታወስ፣ ፕሮግራሙ ተግባራዊ ቢሆን ኖሮ አንዳንድ ተበዳሪዎች እስከ 20000 ዶላር ዕዳ ሊሰረዝላቸው ሊያደርግ ይችል እንደነበር፣ ሌሎች ደግሞ 10000 ዶላር እንዲሰረዝላቸው ሊያደርግ ይችል እንደነበር ተመልክቷል። በወግ አጥባቂ ዳኞች ተጽዕኖ ስር ያለው የጠቅላይ ፍርድ ቤት ከፍተኛው የገንዘብ መጠን ፕሬዝዳንቱ የስልጣን ገደብ ማለፋቸውን ያመለክታል በሚል እቅዱን ውድቅ አድርጎታል። የፒው የጥናት ማዕከል ደግሞ ከአራት አሜሪካውያን እንደ አንዱ ከፍተኛ የትምህርት ዕዳ ያለባቸው ሲሆን የዕዳው መጠን እንደ ትምህርቱ ደረጃ በአማካኝ ከ20000 እስከ 25000 ዶላር ሊደርስ እንደሚችል ያመለክታል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ወደ ተከታዩ ዘገባ ስናልፍ የዩናይትድ ስቴትስ ማዕከላዊ እዝ ዛሬ አርብ በኤክስ ማህበራዊ መድረክ ላይ እንዳስታወቀው መሪውን አቡ ዩሱፍን ጨምሮ 2 የአይሲስ አባላት ሶሪያ ውስጥ በተፈጸመ ጥቃት ገድለዋል። የአየር ጥቃቱ የተፈጸመው ትላንት ሐሙስ መሆኑን ያስታወቁት የእዙ መሪ ጀነራል ማይክል ኩሪላ የአይሲስ መሪዎችና አባላት ኢላማ መደረጋቸው እንደሚቀጥል ጠቁመዋል። አሜሪካ አይሲስ በሶሪያ የተፈጠረውን አጋጣሚ በመጠቀም ሊያንሰራራ ይችላል የሚል ስጋት እንዳላት ማስታወቋን የጠቆመው የሮይተርስ ዘገባ በሀገሪቱ ሰሜን ምስራቅ በቱርክ በሚደገፉት አማጽያንና ከአሜሪካ ጋር ባበሩት የኩርድ ሚሊሻዎች መካከል ግጭት እንዳይኖር እንደምትሻ አመልክቷል። ምዕራባውያን መንግስታት ሀያት ታህሪር አልሻም ወይም በምህጻሩ HTS በመባል የሚታወቀውና በሶሪያ የቀድሞ የአልቃይዳ ቅርንጫፍ ቡድን ጋራ ንግግር ለመክፈት እንደሚሹ በሽብርተኝነት ለመፈረጁን ለማንሳት ክርክር መጀመራቸውን የሮይተርስ ዘገባ ጨምሮ አመልክቷል። የቱርክና ኢራን መሪዎች የሶሪያው ፕሬዝዳንት በሽር አሳድ ስልጣን ካከተመ ወዲህ ለመጀመሪያ ጊዜ ካይሮ ላይ በመካሄድ ላይ ባለውና በአብዛኛው የእስልምና እምነት ተከታይ የሆኑ የ8 ሀገራት ጉባኤ ላይ ተገናኝተዋል። በሶሪያው ጦርነት ሁለቱ ሀገራት በተቃራኒ ጎራ ተሰልፈው የነበረ ሲሆን ቱርክ የአሳድ ተቃዋሚዎችን ስትደግፍ ኢራን ደግሞ የአሳድን አገዛዝ ደግፋለች። በሶሪያ መረጋጋትና ሰላም እንዲሰፍን ሽብርተኝነት እንዲጠፋ እንዲሁም የተረጋጋች ጸጥታ የሰፈነባት ሶሪያን ማየት እንደሚሹ የቱርኩ ፕሬዝዳንት ረሺብ ታይብ ኤርዶጋን በውይይታቸው ወቅት ማስታወቃቸውን የቱርክ ፕሬዝዳንታዊ ጽህፈት ቤት ባወጣው መግለጫ ተመልክቶታል። የሶሪያን የግዛት ሉዓላዊነትና የሀገሪቱን አንድነት መጠበቅ አስፈላጊ እንደሆነም ኤርዶጋን መናገራቸውን ጽህፈት ቤቱ አመልክቷል። ከኢራኑ ፕሬዝዳንት ማሱድ ፐዝሸካን ቢሮ የወጣው መግለጫ በበኩሉ የሶሪያ ድንበር ሳይደፈር ተጠብቆ የመቆየቱን አስፈላጊነት ፕሬዝዳንቱ አጽንኦት መስጠታቸውን አመልክቷል። በመጨረሻም ዓለም አቀፍ ተማሪዎች ከትራምፕ በዓለ ሲመት በፊት ወደ አሜሪካ እንዲመለሱ ተመከረ። ዓለም አቀፍ ተማሪዎች ከዶናልድ ትራምፕ በዓለ ሲመት በፊት ወደ አሜሪካ እንዲመለሱ አንዳንድ ኮሌጆችና ዩኒቨርሲቲዎች በመምከር ላይ ናቸው። ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው የጉዞ እገዳ እንደመጣላቸው ተቋማቱ ተመሳሳይ እርምጃ ሊወስዱ ይችላሉ የሚል ስጋት እንዲያድርባቸው ማድረጉም ተዘግቧል። ትራምፕ በመጀመሪያው የስልጣን ዘመናቸው ወቅት 7 በሚሆኑና በአብዛኛው የእስልምና እምነት ተከታይ በሆኑ ሀገራት ላይ የጉዞ እገዳ ጥለው ነበር። በአንዳንዶቹ ሀገራት ላይ ተጣለው እገዳ በኋላ ላይ ቢነሳም ሌሎቹ ሀገራት ተጨምረውበት እስከ 15 በሚሆኑ ሀገራት ላይ የጉዞ እገዳ ተጥሎ ነበር። በዚህም 40000 ሰዎች ወደ አሜሪካ መግቢያ ቪዛ መከልከላቸው ይታወሳል። ትራምፕ በምርጫ ዘመናቸው ወቅት በትምህርት ተቋማት ተቃውሞ የሚያሰሙትን ተማሪዎች በሪዮት ዓለማቸው መሰረት ለይተው የቪዛ እገዳ እንደሚጥሉ አስታውቀው ነበር። ባንዳንድ ተቋማት ትምህርት የሚጀምረው ትራምፕ የስልጣን ዘመናቸውን ከመጀመራቸው በፊት በመሆኑ ተማሪዎች ወደ አሜሪካ እንደሚመለሱ ቢታወቅም የአሜሪካ ቆይታቸው በትምህርት ቪዛቸው ላይ የሚወስን ግለሰቦች ግን ትራምፕ በዓለ ሲመታቸው ከመፈጸማቸው በፊት ወደ አሜሪካ እንዲመጡ ትምህርት ቤቶቹ መክረዋል። በአውሮፓውያን ጥር 20 ቀን የትራምፕ ዓለ ሲመት የሚፈጸም ሲሆን ተማሪዎቹም ከዚህ ቀን በፊት አሜሪካ እንዲገቡ ምክር ተለግሷል። በ2023 እስከ 2024 እንደ አውሮፓውያን አቆጣጠር የትምህርት ዘመን 1.1 ሚሊዮን ዓለም አቀፍ ተማሪዎች በአሜሪካ ዩኒቨርሲቲዎች እና ኮሌጆች እንደተመዘገቡ ታውቋል። አድማጮች ለሰዓቱ ለዜና የተመደበው ሰዓት በዚህ አብቅቷል። አሁን ወደ አርብ ምሽት ዝቀጣይ ዝግጅቶቻችን መራቸዋለሁ። ሀብታሙ ስዩም በቀሪዎቹ ሰዓታት ከእናንተ ጋር ቆይታ ያደርጋል።
ሲሆን እናመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአርብ ሰዓት 11 2017 ዓ.ም ስርጭታችንን ነው እየተከታተላችሁ ያላችሁት። ያስተናግድኳችሁ ያለሁት ደግሞ ሀብታሙ ስዩም ነኝ። በቅንብሩ አብሮኝ የሚያመሸው ንጉሱ ታምሬ ነው። ዋና አዘጋጃችን ጽዮን ግርማ፣ የዌብሳይትና ማህበራዊ ድረገጽ አቀናባሪያችን ደግሞ አበባየው ገበያው። ዝግጅቶቻችን ከመደበኞቹ የራዲዮ ቴሌቪዥን ሞገዶቻችን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ ደግሞ @voaamharic ላይ በቀጥታ እየተደመጡ ይገኛሉ። አስተያየቶቻችሁን በእነዚያው ገጾች ልታደርሱን ትችላላችሁ። አሁን ወደ ዕለቱ አብይ ርዕስ ዘገባ እንሻገር። በአማራ ክልል በሰሜን ወሎ ዞን የቡግና ወረዳ የሀገር ሽማግሌዎችና የሃይማኖት አባቶች ከመንግስትና ከፋኖ ታጣቂዎች ጋር ባደረጉት ስምምነት በረሃብ ለተጎዱ ሰዎች የእርዳታ እህል እየገባ መሆኑን የአካባቢው ባለስልጣናትና የሃይማኖት አባቶች ለአሜሪካ ድምጽ ገልጸዋል። የሰሜን ወሎ አደጋ መከላከልና የምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊ አቶ አለሙ ይመር በበኩላቸው ዛሬ ለአሜሪካ ድምጽ እንደተናገሩት ወረዳው በፋኖ ታጣቂዎች ስር በመሆኑ ለተከሰተው የምግብ እጥረት መንግስት በቶሎ ምላሽ መስጠት አልቻለም ብለዋል። ይህ በእንዲህ ያለ አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ዛሬ ታህሳስ 11 ቀን 2017 ዓ.ም በፌስቡክ ገጹ ላይ ባወጣው መግለጫ በቡግና ወረዳ የምግብ እጥረት ቀውስ ጥረት ስለመኖሩ የወጡ ሪፖርቶች እየተከታተለ መሆኑን አመልክቷል። ኢትዮጵያ ህዝብን ለመደገፍ አጋሮቹ በአሁኑ ሰዓት በችግሩ በተጠቁት አብዛኞቹ ስፍራዎች የምግብና አልሚ ንጥረ ነገሮች ስርጭትን ያጠናከረ መሆናቸውንም የገለጸው ኤምባሲው ሁኔታውን መከታተላችንንና መገምገማችንን እንቀጥላለን በማለት ቀውሱ መወገዱን ለማረጋገጥ እንደሚሰራም ገልጿል። ኤምባሲው በመግለጫው ቀውሱን በተመለከተ ዝርዝር መረጃዎችን አላካተተም። አስቴር ምስጋናው የዚህን ጉዳይ ዝርዝር ታሰማናለች።
በአማራ ክልል በሰሜን ወሎ ዞን በቡግና ወረዳ በተፈጠረ አደጋ በአካባቢው ከፍተኛ የሆነ የምግብ እጥረት ቢከሰትም በመንግስትና በፋኖ ታጣቂዎች መካከል ከአንድ አመት በላይ በዘለቀው ግጭት ምክንያት ለተጎጂዎቹ እርዳታ ለማቅረብ አለመቻሉን የአሜሪካ ድምጽ ያነጋገራቸው የአካባቢው ባለስልጣናትና የሃይማኖት አባቶች ተናግረዋል። የሀገር ሽማግሌዎችና ሌሎች የህብረተሰብ ክፍሎች ከመንግስትና ከፋኖ ታጣቂዎች ጋር ባደረጉት ስምምነት ሰሞኑን ህይወት አድን ግብአቶች ወደ ወረዳው እንዲገቡ መፈቀዱ እነኚሁ የመረጃ ምንጮች ተከሰዋል። የሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽፈት ቤት ኃላፊ አቶ አለሙ ይመር ዛሬ ለአሜሪካ ድምጽ እንደተናገሩት ወረዳው በፋኖ ታጣቂዎች ስር በመሆኑ ከመንግስት ያገኘ የነበረው ድጋፍ ተቋርጦ እንደነበር ገልጸዋል። የአካባቢው ማህበረሰብ ባደረገው ጥረት ግን ከባለፈው ሰኞ ጀምሮ አልሚ ምግቦችና የእርዳታ እህሎች እየተሰራጩና እየተጓጓዙ ይገኛሉ ብለዋል።
ምንም ታሳቢ አድርገን ለ110,563 የሚሆን ማህበረሰብ 16,683 ኩንታል ወረዳ አሁን እያጓጓዝን ያለንበት ሁኔታ ነው ያለው። ወደ 38 ተሳቢዎችን አሁን ኦርደር አድርገናል። የፌዴራል አደጋ ስጋት በላከልን መሰረት ማለት ነው። በዚህ 10 ቀን ውስጥ እርዳታው እንዲደርስ የማድረግ ስራ እንሰራለን። ማን አንድም ህብረተሰብ እንዳይሞትብን ለማድረግ እንሞክራለን። እዚ አካባቢ ላይ የገጠመን ችግር ሪሶርስ ለማፍ የጸጥታ ሁኔታ ትንሽ አስቸጋሪ ስለነበረ ለሽፍቲን የተጠቃሚውን የለትርዳታውን ሞታዋ ማስገባት አልተቻለም። የነዚህ ሽግግሮች ተደማምሮ ያው ህብረተሰቡ ትንሽ ጉዳት ሁኔታዎች አሉ። አሁን ግን የሀገር ሽማግሌዎችን፣ የሃይማኖት አባቶችን፣ የግብርና ባለሙያዎችን፣ የጤና ባለሙያዎችን ላሊበላ ላይ ጠርቶ ከጸጥታ መዋቅሩና ከመንግስት አመራሮች ጋር ሆኖ አሁን የሚመጣውን ሪሶርስ እንዴት አድርገን ለህብረተሰቡ አድሬስ ልናደርገው እንችላለን፣ በምን አይነት መልኩ እናደርሰዋለን የሚለውን ነገር በዝርዝር ውይይት ተደረገ። ህብረተሰቡ ምን ኃላፊነቱን እንወስዳለን? አሁን ሪሶርስ እየተጓጓዘ ነው። አሁን ባለው ሁኔታ የሚገቡ እርዳታዎችና የሚገቡ አልሚ ምግቦች፣ መድኃኒቶች ኦልሬዲ ለህብረተሰቡ እየደረሰ ነው። አሁን ባለው ሁኔታ ማለት ነው። እነዚህ ነገሮች በዚህ መልኩ ከቀጠሉ ባንክም የመከፈት ሁኔታ ሊኖር ይችላል። በአካውንታቸው ለማህበረሰቡ ሸፍት ገንዘብ እንዲገባላቸው የማድረጉ ስራ ልንሰራ እንችላለን የሚለውን ወደፊት እየተነጋገር ነው። አሁን ባለው ሁኔታ መፍትሄ ይመጣም፣ በሁሉም ዳውንት ላይም ቡግና ላይም መፍትሄ እናገኛለን ብለን እናስባለን። ህብረተሰባችን እንዳይንገላታ ነው ዋናው አላማችን።
የአይና ቡግና ከተማ ነዋሪ መሆናቸውን የገለጹልን ወይዘሮ ታለም ወዳጁ ዘንድሮ በአካባቢው የደረሰውን የምግብ እጥረት ሲያብራሩ፣
ዘንድሮ ሀገራችን ድርቅ ነው፣ ምንም ነገር የለም። ውሃውም አስቀድሞ ሸሽቶና አንድ ጀሪካን 40 ብር ነው አሁን የምንገዛው፣ 50 ብር የገዛ ነው። ያችን እየቆጠብን ነው የምንጠቀመው። ረሀቡ ዳታውም ይሄ ሴፍትኔት ተጠቃሚ መዚያ ያለ ሴፍትኔቱን ብርም ስንዴ የሚመጣላቸው ነበር የለም። ጠቅላላውን አይና በሙሉ ያውራብ ቤተ ክርስቲያን ላይ ሲታይ ህዝቡ የድሮው መልኩና የአሁኑ መልኩ ተያይዞ ነው፣ በራብ ነው ያለው። ተጎድቷን በሙሉ ጤና ጣቢያ ጠቅላላ የወባ ታማሚ ሆኗል። ትልቁም ትንሹም ህፃን አልቀረም። ድሮ መንግስት ካልደረሰልን እርዳታ ካልመጣ ቡግና የራብ አለንጋ ተዘርፎ ያው እንግዲህ ተህዶ የሚለመንበት ሀገርም የሰላሙ ጉዳይም ስላለ ችግር ነው። መንግስት ድረስልና ነው የምንለው። አሁን
በወረዳው ከተመረጡት 18 የሀገር ሽማግሌዎች፣ የሃይማኖት አባቶችና ከሌሎች የህብረተሰብ ክፍሎች መካከል አንዱ እንደሆኑ የገለጹልን አባ ገብረ እግዚአብሔር ዝናቤ በምግብና በመድኃኒት እጥረት እየተሰቃየ ስላለው ህዝብ ለሁለቱ ተፋላሚ ኃይሎች በማስረዳት ግብአቶቹ ወደ ወረዳው እንዲገቡ ስምምነት ላይ መደረሱን አረጋግጠዋል።
አስገንዝበን ለነሱ የያዝነው የህዝብ ጥያቄ፣ የረሀብ ጥያቄና የበሽታ ጥያቄ ነው። ስለዚህ ይህንን አይታቸው ስደዱን ላህላቸው በዚያ ልክ ተዋይተን ተስማምተን ወደ 18 የምንሆን የሃይማኖት አባቶችና ሀገር ሽማግሌዎች ተፈቀደልን። ደን ወረዳ አመራሮች ጋር ተገናኝተን ላሊበላ ላይ ውይይቱን በሚገባ ተወያይተናል። ለሁለት ቀን ያክል ነው የተወያየነው። ጀሌናር ሻምበል ፈረደን ይባሉትን እሳቸው ጋርም ተወያይተናል። ዞሮ ዞሮ ህዝቡ ያለበት ሁኔታ በጣም በሚያሳዝን ሁኔታና ብዙ ህጻናትና ብዙ እናቶች ለረሀብ እንደተዳረጉ ያለውን ፕሮጀክተር አሳይተን እነሱ ጋር በመግባባት የተለያዩ መንግስታዊ ያልሆኑ ድርጅቶችም በእለቱ ላይ አብረው በስብሰባው ተሳታፊ እንዲሆኑ የወረዳ አመራሮች ጥረት አድርገዋል። በወረዳው 4 ጤና ጣቢያዎች አሉ። ሁላቸውም መድኃኒት አልነበራቸውም። የሁላቸውም መድኃኒት እንዲገባ እለቱ ይህን ፈቃድ ተሰጥቶን መድኃኒትም እንዲገባ ተደርጓል። ከዛ በተረፈ አልሚ ምግቦችም የህፃናትና የእናቶች ለነፍሰ ጡሮች የሚሆኑ አልሚ ምግቦች እነሱንም ጭምር ነው እንግዲህ በሶስት አራት መኪና ተጽዕኖ እኛ ወደ ወረዳው ተመልሰን ስንገባ ይዛችሁ መግባት አለባችሁ፣ ምን መልስ አመጣችሁ ብትባሉ ምን መልስ አመጣነ ልትሉ ነው በሚል በደንብ ጥሩ የሆነ እይታና መስተንግዶ አስተናግደው ለህዝቡ አሁን ደርሶ እየተሰራጨ ይገኛል። አልሚ ምግቡም መድኃኒቱም በደንብ ሕክምና እየሰጡ ነው ባለሙያዎች፣ ህዝቡም እየተገለገለ።
ባለው የጸጥታ ችግር ምክንያት በላሊበላ ከተማ ሆነው ከየጤና ጣቢያው መረጃ እየተከታተሉ እንደሆነ የገለጹልን የቡግና ወረዳ ጽህፈት ቤት ኃላፊ አቶ ገብረ መስቀል አለሙ በበኩላቸው በወረዳው ከህዳር መጨረሻ እስከ ታህሳስ መጀመሪያ ድረስ ወደ ጤና ተቋማት ለሕክምና ከመጡ እናቶች መካከል ከ10,000 በላይ የሚሆኑት በተመጣጠነ ምግብ እጥረት መጎዳታቸው ተረጋግጧል ብለዋል። መረጃውን ለሚመለከታቸው አካላት በማጋራታቸው ካለፈው ሰኞ ጀምሮ 2801 ካርቶን አልሚ ምግቦች፣ 75 ካርቶን ብስኩት፣ 175 ቆርቆሮ ወተትና 2485 ካርቶን የተለያዩ የህክምና መድኃኒቶች ወደ ወረዳው ገብቶ ለእናቶችና ህጻናት እየተሰራጨ ይገኛል ብለዋል።
በእኛ የጤና ባለሙያዎቻችን በሚደረግ ስክሪኒንግ ወይም የልየታ ስራ ወደ 7000 የሚጠጉ ህጻናቶች በፍራተ ምግብ ችግር ተጎድተው አግኝተናል። በተመሳሳይ የእናቶችንም ጤና ከነፍሰ ጡርና ከአጥቢ እናቶች ጋር ተያይዞ ያለውን የስርዓተ ምግብ ልየታ ስንሰራ ወደ 3000 የሚጠጉ እናቶች በስርዓተ ምግብ ተጎጂ መሆናቸውን መረጃዎቻችን ያመለክታሉ ማለት ነው። ባለው የምርት አቅርቦት ችግር በከፋ ረሃብና ለምግብ እጥረት ተጋላጭ ሆነዋል ማለት ነው። አካባቢው እንግዲህ ከመንግስት ውጭ ባሉ የጸጥታ ኃይሎች ነው እንግዲህ ተይዞ ያለው። ያ ማለት በፋኖ ማለት ነው። የሃይማኖት አባቶች የሀገር ሽማግሌዎቹን ከ16ቱም ቀበሌ አውጣተን ወደ ላሊበላ መተን ከጤና የተዘጋጀውን መረጃ ሪፖርት በማቅረብ ምስሎችንም ጭምር በማቅረብ ወረዳችን ላይ ያሉ ህጻናቶች፣ እናቶች በዚህ አግባብ ተጎድተው ነው ያሉት። ስለዚህ የሚመጡ ግብዓቶች ለታለመለት ዓላማ ለህጻናት እንዲውሉ የጋራ ኃላፊነት ወስዳችሁ ከጤና ባለሙያ ጋር ሆናችሁ ይህን ግብዓት ማሰራጨት ትችላላችሁ አትችሉም የሚል የውይይት መድረክ ነበረን። ላሊበላ ላይ አስመጥተን የመጨረሻው ምንድን ነው እንግዲህ የሃይማኖት አባቶች እኛ መስዋዕትነት ሆነን እነዚህን ህጻናቶች ማድረስ የምንችልበት መንገድ ስላለ ግብዓቱን አስገቡልን ብለው ራሳቸውም ጭምር አብረው የሃይማኖት አባቶች ግብዓቱን ወደ ወረዳ ያስገቡበት ወቅት ነበረ። እንግዲህ እስካሁን ባለው መረጃ እንግዲህ ለህጻናቶቹ እየደረሰ ነው ያለው። እስካሁን በሌላ ኃይል ተዘረፈ የሚል ሪፖርት አልደረሰንም። በዋናነት ኃላፊነቱን የወሰዱት የሃይማኖት አባቶችና የሀገር ሽማግሌዎች ናቸው።
የአምስት ልጆች እናት እና የአይና ቡግና ከተማ ነዋሪዋ ወይዘሮ ሀገር ገና ነው ለአንድና ለሶስት ዓመት ልጆቻቸው ከጤና ጣቢያ ዛሬ የአልሚ ምግብ እንደተሰጣቸው ለአሜሪካ ድምጽ ተናግረዋል።
ያው ህጻናት የተለያየ ምግብ አያገኝም። አዝመራ የለም፣ እንደ ጥሮ ምንም ነገር የለም። እንደዚያ ነው ህጻናቱ ምን ተጋደጠበት ችግር ምክንያት ኪላን ብሌክ ተባለ። ሳምንቱ ስጭው ብለውን መካትረው ሰደውኛል። ትናንት ወረፋ ነበር አልደረሰኝም። አሁን ደርሼ እየመጣሁ ነው። ያ ደግሞ ሳምንታዊን ሰኞ ሶስት ያለች ብለውኛል። አሁን ሰጥተውኛል ሁለት።
ሌላዋ የዚሁ ከተማ ነዋሪ የሆኑት የአራት ልጆች እናት ወይዘሮ ፀሐይ ሞገስ የተመጣጠነ ምግብ ችግር አለባቸው ለተባሉ ሁለቱ ልጆቻቸው አልሚ ምግብ እንደተሰጣቸው ገልጸዋል።
ትናንት ሁለት አሁን ለምሳሌ ትናንት ተሰጠናል። ያው 30 ፍሬ ግን ያን ለሁለት ቀን ነው ሶስት ቀን ነው እንጂ እዛ በላይ ምን አይሆንም።
አካባቢውን እያስተዳደሩ ነው ከተባሉት የፋኖ አመራሮች አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ዛሬ ታህሳስ 11 ቀን 2017 ዓ.ም በፌስቡክ ገጹ ባወጣው መግለጫ በቡግና ወረዳ የምግብ እጥረት ቀውስ ስለመኖሩ የወጡ ሪፖርቶችን እየተከታተለ መሆኑን አመልክቷል። ሁኔታውን መከታተላችንና መገምገማችን እንቀጥላለን ያለው መግለጫው ቀውሱ መወገዱን ለማረጋገጥ እንደሚሰራም ጠቅሷል። ኤምባሲው በመግለጫው ቀውሱን በተመለከተ ዝርዝር መረጃ አላካተተም። የአማራ ክልል የከፍተኛ ትምህርት ተቋማት ፎረምና ሌሎች መንግስታዊና መንግስታዊ ያልሆኑ ድርጅቶች በተሳተፉበትና ጥቅምት 5 ቀን 2017 ዓ.ም ይፋ በሆነው የሰብአዊ ምላሽ ጥናት ሰነድ ላይ እንደተገለጸ ጸው በክልሉ የሚገኙ ሁለቱ ተፋላሚ ኃይሎች የዓለም አቀፉን የሰብአዊ ህግ መርሆችን በተለይም የጄኔቫ ስምምነቶችን እንዲያከብሩ ገልጿል። በተለይ ማንኛውንም አይነት ሰብአዊ ድጋፎችን ያለምንም ገደብ ተደራሽ እንዲሆኑ ጥሪ ማቅረቡ ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው።
ኒው የአሜሪካ ድምጽ ስቱዲዮ በቀጥታ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። ቀደም ብለን ያሰማናችሁ የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ቀጣዩ ዘገባ ወደ ትግራይ ክልል ይወስድናል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን የትግራይ ክልል ጊዜያዊ አስተዳደር አመራሮች ታጣቂዎች ትጥቅ በማስፈታትና በመልሶ ማዋሃድ ስራ ስም የትግራይ መሰረታዊ ጥያቄ ሳይመለስ የትግራይ ሰራዊት ብሎ የተጠራውን የቀድሞ ተዋጊዎች እንዲበተኑ እያደረጉ እንደሆነ ከሷል። ይህ የህወሓቱን አንድ ክፋይ በዛሬው ዕለት በመቀለ ከተማ የሚታ ዘመቻ ብሎ የጠራው ስብሰባ ሲጠናቀቅ ጊዜያዊ አስተዳደሩ እንዲፈጸም የተሰጠው ስራ ሙሉ በሙሉ ወድቋል በማለትም ገልጿል። በሌላ በኩል የክልሉ ጊዜያዊ አስተዳደር ካቢኔ ለሶስት ቀናት ያካሄደው ስብሰባን አስመልክቶ ባወጣው መግለጫ ክልሉ ወደ ግርግርና መስተግባር ለማስገባት የሚንቀሳቀሱት ላይ ጊዜያዊ አስተዳደር አይታገስም ብለዋል። ሙልጌታ ጽባ ዝርዝሩን ነግረናል።
ለሁለት ከተከፈሉት የህዝባዊ ወያነ ሐርነት ትግራይ ህወሓት አመራሮች በዶክተር ደብረጽዮን ገብረ ሚካኤል የሚመራ ህወሓት ለሶስት ቀናት በመቀለ ከተማ ላይ ከፓርቲው ከፍተኛ አመራሮች ሲያካሂድ የቆየው የእንቢታ ዘመቻ ውይይት አጠናቋል። ከውይይቱ በኋላ በወጣ ያቋም መግለጫ ህወሓትን የወረዳና ከተማ ምክር ቤቶችንና የጸጥታ ኃይሎችን በሚመለከት የክልሉ ጊዜያዊ አስተዳደር የሚወስደው አቋም ተቀባይነት የሌለው እንዲሁም መሬት ላይ የማይተገበር ነው ሲል ተቃውሟል። ያቋም መግለጫው በንባብ ያሰሙት አቶ ኒቆዲሞስ ገብረኪዳን የትግራይ ሰራዊት ትጥቅ የማስፈታትና የመልሶ ማቋቋም ሥራ DDR ስም እንዲበተን እየተደረገ ነው ብለዋል።
ሰራዊት ትግራይ ህዝቡን አብርሰብ ከተን ተፈጠረ ለከፍ
የትግራይ ሰራዊት ህዝቡን ከመጥፋት አደጋም ለመታደግ የተፈጠረ የመመከት ኃይል ነው። ይህ ቢሮክራታችንና የሉናችን ዋስትና ነው። የትግራይ መስርታዊ ጥቅሞች ባልተመለሱበት ሁኔታም ይህ የጥፋት ቡድን በDDR ስምና በሌሎች መንገዶች እንድበትን በይኖበታል።
ህወሓት የሰላም ፓርቲ ነው ያለው መግለጫው ከኢትዮጵያ መንግስትና ከሁሉም አጎራባች ህዝቦች ጋር በሰላም መኖር ቅድሚያ የሚሰጠው መሆኑን አስታውቋል። በፕሪቶሪያው ስምምነት መሰረት የትግራይ ግዛታዊ አንድነት አልተመለሰም። ተፈናቃዮችና በሱዳን የሚገኙ ስደተኞች ወደ ቀያቸው አልተመለሱም። የትግራይ ሰላምና ጸጥታም አልተረጋገጠም ያለው መግለጫው ይህ እንዲያስፈጽም የተመሰረተው ግዛዊ አስተዳደሩም ስራውን ትቶ ትግራይን ክዷል በማለት ወንጅሏል። ይህ የሚፈታውም ግዛዊ አስተዳደሩ በማስተካከል ነው ብሏል።
አማራ ግዛዊ አስተዳደር ትግራይ
የትግራይ ግዛው አስተዳደር አመራርም እንዲፈጽም የተሰጠው ኃላፊነት ሙሉ በሙሉ ወድቋል። አሁን ደግሞ በግልጽ የክልሉ አደጋ ሆኖ መጥቷል። ህዋት በ14ኛው ድርጅታዊ ጉባኤ በተደረሰው ስምምነት መሰረትም 56-1 የግዛው አስተዳደር ቦታ የማስተካከል መብት አለው። ይህም በትግራይ የተጋረጠው የህልውና አደጋም ለመከላከል ወደ ድርድር የማያቀርብ መሆኑን ደግመን እናረጋግጣለን።
በክልሉ የወርቅ ማውጣት ስራ ላይ አለ የተባለውን ዝርፊያ ለመከላከል በአሁን ጊዜ በባህላዊ መንገድ በወጣቶችና በህብረተሰብ ከሚፈጸመው የማዕድን ቁፋሮ ውጭ በማሽንና ኬሚካል በመጠቀም የሚደረግ ስራ በጊዜያዊነት እንዲቆም እንታገላለን ብሏል መግለጫው። በዚሁ በዶክተር ደብረጽዮን የሚመራ ህወሓት መግለጫ በተመለከተ ከክልሉ ጊዜያዊ አስተዳደር ጽህፈት ቤት፣ ከክልሉ ኮሙኒኬሽን ጽህፈት ቤት፣ ከብሔራዊ ታድሶ ኮሚሽንና ከፌደራል መንግስት የኮሙኒኬሽን አገልግሎት ጽህፈት ቤት ምላሽ ለማግኘት ያደረግነው ጥረት አልተሳካም። የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ ባለፈው ህዳር ወር በሰጡት መግለጫ በመጀመሪያው ዙር ትጥቅ የሚፈቱ የሚሰናበቱና የሚቋቋሙ 75000 የቀድሞ ተዋጊዎች መሆናቸውንና ሂደቱን በተመለከተ ምንም አይነት ችግር እንደሌለ በመግለጽ ለትግራይ ብሎ ዋጋ የከፈለ ኃይል ሚሊዮን ገንዘብ እንኳን ቢሰጠው አይመጥነውም፣ ሂደቱ በተደራጀ መልክ ከተመራ ከትግራይ መልሶ ግንባታ በማስተሳሰር ከተሰራ መልካም ነገር እንጂ ስጋት የለውም ብለው ነበር። የትግራይ ክልል ጊዜያዊ አስተዳደር ካቢኔ ለሶስት ቀናት ያካሄደው ስብሰባ አስመልክቶ በክልሉ ወቅታዊ ጉዳዮች ከተወያየ በኋላ የጽሑፍ መግለጫ አውጥቷል። በሁሉም የመንግስት መዋቅር የሚገኝ የመንግስት ሰራተኛ ፖለቲካዊ አመለካከቱ ለራሱ በመያዝ ሙሉ ጊዜውን በህዝብና መንግስት ስራ እንዲያሳልፍ መግለጫው አሳስቧል። ሐሳብን በሰላማዊ መንገድ የመግለጽ በአሁን ጊዜ ምቹ ሁኔታ አለ ያለው መግለጫው ወደ ግርግርና አመጽ ተግባር ለማስገባት የሚንቀሳቀሱ አካላት አስተዳደሩ አይታገስም ብሏል። እንዲሁም የክልሉ የጸጥታ ኃይል የፖለቲካ መሳሪያ ለማድረግ የሚሰሩ ያላቸው አካላትም እንዲታቀቡ ጠይቋል። የትግራይ ህዝብ ከዚህ በላይ በመከራ ሊቀጥል ስለማይገባ ያለው የካቢኔው መግለጫ የፕሪቶሪያው ስምምነት በመልአት እንዲተገበር የፌደራል መንግስት፣ የአፍሪካ ህብረት፣ ዩናይትድ ስቴትስና አውሮፓ ህብረት የድርሻቸውን እንዲወጡ ጥሪ አቅርቧል። የመንግስት ስራ የሚያስፈጽሙ የጊዜያዊ አስተዳደሩ መዋቅር አባላት ስራውን ለምን ፈጸማችሁ በማለት ካላፊነት የማውረድ ስራ የሚፈጽሙ አሉ፣ በእነዚህም ላይ ህጋዊ እርምጃ እንወስዳለን በማለትም ገልጿል። የትግራይ ክልል ጊዜያዊ አስተዳደርና በዶክተር ደብረጽዮን የሚመራ ህወሓት በመግለጫቸው የካቲት 11 የ50ኛ ዓመት በድምቀት እንዲከበር እንደሚሰሩም ገልጸዋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለ።
ሙልጌታ ጽብሃን ለቀደመው ዘገባ አመሰግናለሁ። እኛ ባለንበት ዩናይትድ ስቴትስ ዋሽንግተን ዲሲ አሁን ከቀኑ 7:28 ሆኗል። ኢትዮጵያ ላይ ከምሽቱ 3:28 ነው። በዚሁ ወደ ዩናይትድ ስቴትስ ወደሚመለሰን ሌላ ዘገባ እናቀናለን። ዲሞክራቶችና አንዳንድ ሪፐብሊካኖች የዳጣሪያውን እስከ አውሮፓውያኑ 2027 ድረስ ለማራዘም ያቀረቡትን ጥያቄ ከተቃወሙ በኋላ ሐሙስ ዕለት በሕግ መወሰኛ ምክር ቤቱ በችኮላ ላይ የተደረገው ድርድር ከሽፏል። ለውጡ የመጣው ተመራጩ ፕሬዚደንት ዶናልድ ትራምፕና ኤሎን መስክ መንግስትም እስከመጪው መጋቢ ድረስ በገንዘብ ለመደገፍ የተጠየቀውን የሁለትዮሽ ስምምነት ውድቅ ካደረጉ በኋላ ነው። የአሜሪካ ድምጽ የህግ መወሰኛው ምክር ቤት ጋዜጠኛ ካትሪን ጂፕሰንና አሶሺየትድ ፕሬስ የላኩልንን ዘገባ የደንገረሞ ተመልክተዋለች፣ እንደሚከተለው አቀናብረዋለች።
የዩናይትድ ስቴትስ ህግ አውጪዎች ከዛሬ አርብ በኋላ የሚያገለግል የመንግስት ስራ ማስኬጃ ገንዘብ ሳያጸድቁ ሰዓት እየደባቸው ነው። በችኮላ በተጠራው የትላንትናው ምሽት ድርድር የህግ መወሰኛ ምክር ቤቱ መንግስትን ለቀጣይ 3 ወራት የሚቆይበትን የበጀት እቅድ 174 በ235 ድምጽ በመቃወም ያገደ ሲሆን በተመሳሳይ የዕዳ ገደቡን ለሁለት አመታት ከፍ ማድረግ የሚለውም ውድቅ ሆኗል። የህግ መወሰኛው ምክር ቤት አፈ ጉባኤ ማይክ ጆንሰን
ረጅም ሂደት ነው፣ አንዳንድ ጊዜ ከስምምነት ላይ ለመድረስ ጊዜ ይፈጃል።
የአሜሪካ የዕዳ ገደብ እስከ 2027 ያራዝም የነበረው ስምምነት ትላንት ምሽት ከሽፏል። መጪው ፕሬዝዳንት ዶናልድ ትራምፕ ትሩዝ በተሰኘው ማህበራዊ ገጻቸው ላይ ሪፐብሊካኖች የገንዘብ ድጋፍ ረቂቅ ከማጽደቃቸው በፊት የዕዳ ጣሪያውን ከፍ ለማድረግ እንዲጠይቁ ከለጠፉ በኋላ በጥቂት ሰዓታት ጊዜ ውስጥ ነበር ድርድሩ የተደረገው። ኬቪን ኮሳር የተሰኙ የአሜሪካ ኢንተርፕራይዝ ተቋም ባልደረባ የሆኑ ተንታኝ ለአሜሪካ ድምጽ እንደተናገሩት ይሄ ጥያቄ ከባድ ነው።
To some degree it's to his advantage if Congress
በተወሰነ ደረጃ እሳቸውን ይጥቀማቸዋል። ምክር ቤቱ አሁን የሚያስተናግደው ከሆነ በኋላ መደራደር አይኖርባቸውም ወይም የዕዳ ገደቡን በመጨመራቸው ከተቃዋሚዎቹ ከሚገጥማቸው ተቃውሞ ጋር መጋፈጥ አይኖርባቸውም። በሌላም በኩል የምክር ቤቱ አባላት ለገና በዓል ከተማውን ለቀው ከመውጣታቸው በፊት ቶሎ መጠናቀቅ ያለበት ጉዳይ ነው። የዕዳ ገደቡ እንዲጨምር የሚሰጠው ድምጽ እጅግ በጣም ከባድ ነው።
ትራምፕ ትላንት ሐሙስ ከሰዓት በኋላ የተደረገውን አዲሱን ስምምነት ቢያጸድቁም ነገር ግን ሃውስ ፍሪደም ካውከስ የተሰኙት የወግ አጥባቂዎቹ ቀኝ ዘመም ሪፐብሊካን የምክር ቤቱ አባላት ሪፐብሊካኖች በግዴለሽነት ሀገሪቱ ከምትችለው በላይ ወጪ እያጸደቁ ነው በማለት ጥያቄውን ውድቅ አድርገውታል። ሁኔታው አፈ ጉባኤ ጆንሰን የፊታችን ጉርጉርሲያኑ ጥር 3 ቀን አፈ ጉባኤ ሆነው እንዲቀጥሉ ከሚደረገው ድምጽ አሰጣጥና ከመጪው ፕሬዝዳንት የዕዳ ጣሪያ ጭማሪ ጥያቄ ጋር አጣብቂኝ ውስጥ ከተቷቸዋል። ቺፕ ሮይ በህግ መወሰኛው ምክር ቤት የሪፐብሊካን ተወካይ ናቸው።
$330 billion እንኳን ደስ ያለው። በጎርጎሮሲያኑ ህዳር 5 እንደገና አብላጫውን ካገኙ በኋላ እዳው ላይ ጨምረዋል። አሳፋሪ ነው፣ አሳፋሪ ነው።
በተመሳሳይ በቀናነት እየተደራደርን ነው ያሉት ዴሞክራቶችም ጥያቄውን ለማጽደቅ ፈቃደኛ ሳይሆኑ ቀርተዋል። ሐኪም ጀፍሪስ በህግ መወሰኛው ኢትዮጵያዎች ምክር ቤት ቀንደኛ ዴሞክራት ናቸው።
The extreme MAGA Republicans decide to do the bidding of the wealthy, the well-off, the well-connected millionaires.
አሜሪካ እንደገና ታላቅ እናደርጋታለን የሚሉትን አክራሪዎቹን በነጻሩ ማጋ የሚባሉትን ሪፐብሊካኖች የባለጸጎችን ፍላጎት ለማሟላት እርስ በርሳቸው በሚገባ የተሳሰሩትን ሚሊዮነሮችና ቢሊዮነሮች ሀብት ለማሳደግ ነው። በመላው አገሪቱ ለሚገኙ ሰራተኞች አሜሪካውያን አይደለም። አሳፋሪ ነው።
የቀደመው የሁለትዮሽ ስምምነት እስከፊታችን መጋቢት አጋማሽ ድረስ 100 ቢሊዮን የአደጋ እርዳታና ለአሜሪካ ገበሬዎችም በቢሊዮኖች የሚቆጠር ገንዘብ መንግስት እንዲደግፍ የሚያደርግ ነበር። ይሁን እንጂ አዲሱ 1500 ገጾችን ወደ 116 ገጾች ዝቅ ያደረገው እቅድ በርካታ ተጨማሪ ሐሳቦችን ያካተተ ነበር። እቅዱ ከ3.8% በላይ የበጀት መጣረስ የሚያስከትል ሲሆን በተለይም ከ10 አመታት በኋላ ለመጀመሪያ ጊዜ ለህግ አውጪዎች የሚደረግ የደሞዝ ጭማሪን ያካተተ ነበር። ነገር ግን ቀደም ብሎ ረቡለት የዓለማችን ባለጸጋና የትራምፕ አጋር የሆኑት ኤሎን መስክ በኤክስ ማህበራዊ መገናኛቸው ላይ የግብር ገንዘብ መስረቅ ይቁም ብለው መጻፋቸው ሁኔታውን ቀይሮታል። የአሜሪካ መንግስት ብክነት መከላከል የዜጎች ተቋም የተሰኘው ድርጅት ፕሬዝዳንት የሆኑት ቶም ሻልስ ለአሜሪካ ድምጽ እንደተናገሩት እርምጃው አዲስ የአስተዳደር ዘይቤን ያሳያል ብለዋል።
The difference between efforts to eliminate wasteful spending in the past and today is social media.
የሚባክኑ ወጪዎችን ለማስወገድ ባለፈው ጊዜና ዛሬ የሚደረጉ ጥረቶች ልዩነታቸው ማህበራዊ ሚዲያው ነው። ግብር ከፋዮች ሐሳባቸው በምክር ቤት አባላት እንዲታወቅ ለማድረግ ትልቅ ዕድል አላቸው። የመንግስት ተቋማትን ወይም መርሃ ግብሮችን ዲዋሃዱ የሚያደርግ ህግ ካለ ወዲያው በፍጥነት ተግባራዊ ሊደረግ ይችላል። በማህበራዊ ሚዲያ የተነሳ የበለጠ ፈጣንና አጠቃላይ ምላሽ ሊሰጥ ይችላል።
ህግ አውጪዎቹ እስከዛሬ አርብ እኩለ ሌሊት ድረስ ስምምነት ላይ መድረስ ካልቻሉ በሚሊዮኖች የሚቆጠሩ የፌደራል ሰራተኞች ላልተወሰነ ጊዜ ከስራ ገበታቸው ይታገዳሉ አለም ያለ ክፍያ በነጻ ለመስራት ይገደዳሉ። በአሶሺየትድ ፕሬስ እና ካትሪን ጂፕሰን ለተጠናቀረው ዘገባ ኤደን ገረሞ ከዋሽንግተን ዲሲ።
እድን እናመሰግናለሁ። ያዳመጣችሁት ያላችሁት በ2 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቻናል 57 ዲግሪ ሲዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምጽ የአርብ ምሽት ስርጭት ነው። የመጀመሪያው ምዕራፍ ስርጭታችንን አጠናቀን ወደ ሁለተኛው አጋማሽ የምንሻገርበት ሰዓት ላይ ደርሰናል። ሁለተኛው አጋማሽ የወጣቶችን የሰላም ተሳትፎ እንቃኛለን። በኢትዮጵያ የሚካሄዱት ግጭቶችን ለማስቆምና ዘላቂ መፍትሄዎችን ለማስፈን ወጣቶችን በግጭት አፈታት ሂደቶች ውስጥ በንቃት ማሳተፍ ወሳኝ እንደሆነ በርካታ ጥናቶች ያመለክታሉ። በአፋር ክልል ተወልዳ ያደገችውና በክልሉ የተካሄዱ ጦርነቶች በአካባቢው ወጣቶች ላይ ያደረሱትን ጉዳት በቅርበት የተመለከተችው የ26 ዓመቷ ፋጡማ አህመድ በግጭት አፈታት ሂደቶች ውስጥ በመሳተፍ ባደገችበት አካባቢ ዘላቂ ሰላምን ለማስፈን ጥረት ያደረገች ትገኛለች። ከፋጡማ ጋራ ቆይታ ያደረገችው ስመኝሽ ቆየ ቀጣዩን ዘገባ ልካልናለች።
ፋጡማ አህመድ ተወልዳ ያደገችው በአፋር ክልል ከሰመራ ከተማ በ10 ኪሎ ሜትር ርቀት ላይ በመትገኘው ዱብቲ ከተማ ነው። በፌደራል መንግስትና በህወሓት መካከል የተቀሰቀሰው ጦርነት ወደ አጎራባቾቹ የአፋርና የአማራ ክልሎች በተዛመተበት ወቅት ዱብቲ ከተማ በርካታ ተፈናቃዮችን በማስጠለሏ ፋጡማ በነዋሪው ላይ የደረሰውን ከፍተኛ ጉዳት በቅርበት መመልከቷን ትገልጻለች።
በጦርነት የተጎዱ አካባቢዎች ያው በስራ ጉዳይም እንዲሁም በተለያዩ አጋጣሚዎች እጂ ለማየት ሞክሬ ነበርና በጣም እዛ አካባቢ ያለው ሁኔታ በጣም ያሳዝናል። ማለት እኔ ልሄድኩበት ጊዜ ምንም አይነት ሰርቪስ አልነበረም እዛ አካባቢ። ትምህርትም ውሃም ጤናም የተለያየ ሰርቪስ ገና ሪሰት አልሆኑም ነበር እኔ ልሄድኩበት ሰዓት እና በጣም ጉዳት ውስጥ ነበሩ። ኢቨን ኢሞሽናሊ ለራሱ እዛው አካባቢ ሰው ኢሞሽናሊ ሜንታሊ የስነ ልቦና ትልቅ ጉዳት ደርሶባቸው ነበር። እንዲሁም አካላዊ ጉዳት ደርሶባቸው አይቻለው። ሴቶች፣ ህጻናቶች፣ እዛ አካባቢ የሚኖሩ የተለያዩ ማህበረሰብ ክፍሎች አካላዊ ጉዳት ደርሶባቸው ተመልክቻለሁ።
የ26 ዓመቷ ፋጡማ እንደምትለው ከሰሜን ኢትዮጵያው ጦርነት በተጨማሪ በአፋርና በሶማሌ አዋሳኝ አካባቢዎች በተደጋጋሚ የሚደርሱ ግጭቶች ያደረሷቸው ውድመቶች በተለይ በወጣቱ ላይ ያደረሰው አካላዊና ስነ ልቦናዊ ጉዳት ከፍተኛ ነው።
ደግሞ ጦርነት ያለበት አካባቢ ላይ ስትኖሪ በጣም ብዙ ጉዳቶች አሉ። መጀመሪያ ያው አንሰርቴኒቲ ያለው ማለት ያው ማለት ነገ ከነገ ወዲያ ምን ይገጥመኛል ብሎ ማሰብ፣ እርግጠኛ ለመሆን ወደ ልማትና ራስን ወደ ማብቃት ከመሄድ ይልቅ ወደ ጦርነት መሳተፍም ሊኖርብሽ ይችላል። ያው ኤሪያሽ ላይ እስካለ ድረስ ወደሽም ሆነ ተገደሽ ወደ ጦርነት ልትገቢ ትችያለሽ። እንዲሁም ደግሞ በዛ ጦርነት ሰላም ልትሆኝ ትችያለሽ። ሞሮቨር ደግሞ ወጣት እንዲሁም ደግሞ ሴት ስትሆኚ በጦርነቱ የመጎዳትሽ ድግሪው በጣም ከፍ ይላል እና በጣም ጉዳት ያስከትላል።
ፋጡማ በተደጋጋሚ ከሚከሰቱ ግጭቶችና የፖለቲካ አለመረጋጋቶች በተጨማሪ በተፈጥሮ አደጋዎች ምክንያት ለተደጋጋሚ ድርቅ በምትጋለጠው የአፋር ክልል ውስጥ ማደጓ የፈጠረባትንም ጫና ትገልጻለች።
በጦርነት ምክንያት ይብል ቤተሰብ ያው አንቺ ትምህርት ላይ እንድትውይላት ወይም ደግሞ እዛ ጅጅጋ ዩኒቨርሲቲ በሰላም ገብቼ እንደማር በማለት የተለያዩ ወጪዎች ላይ ይዳረግ ነበር። ለምሳሌ ፕሌን ትኬት መቁረጥ ሊሆን ይችላል። ሰላም ስላልነበረው ኤሪያው ማለት ነው። ሞሮቨር ያው ኮንፍሊክት ስንል ያው አፋር ክልል የሰሜን ኮንፍሊክትም ነበር እንዲሁም ደግሞ ሶማሌ ክልል ጋር በተለያዩ አጋጣሚዎች የተለያዩ ኮንፍሊክቶች ነበር እና ያው ወደ አዲስ አበባ የሚሄደው መንገድ በጣም ለብዙ ሰዓት ዝግ ነበር እና በእኔም ላይ በጣም ተጽዕኖ ያሳድራል። በቤተሰብም ላይ አላግባብ የሆኑ ወጪዎችንም ሊያሳድር ይችላል።
ፋጡማ በእነዚህ ተጽዕኖች ሳትሸነፍ ትምህርቷ ላይ ማተኮር በመቻሏ ከጅጅጋ ዩኒቨርሲቲ በሕግ ተመርቃለች። ነገር ግን ሁልጊዜም እረፍት ለሚነሳት የትውልድ አካባቢዋ ሰላም ማጣት መፍትሄ ለማፈላለግ በግጭት አፈታት ዙሪያ ከሚንቀሳቀሱ እንደ ዴስቲኒ ኢትዮጵያ ያሉ ተቋማት ጋር ትሰራለች።
እኔ እንደዚህ ፕላትፎርሞች ላይ መሳተፍ የጀመርኩት ያው እንደነገርኩሽ የዩኒቨርሲቲ ተማሪ እያለሁ ጀምሮ ነው። ምክንያቱም ያው ዳይሬክትሊ ወይም ዳይሬክትሊ ኦን ዳይሬክትሊ ያው ወጣቱ በእንደዚህ አይነት ጉዳዮች ላይ ዋንኛ ተጠቂ ነው እና መፍትሄም መስጠት ያለበት ወይም ደግሞ መፍትሄ ሰጭ መሆን ያለበት ወጣቶች በተለይም ደግሞ ሴቶች ናቸው ብዬ ስለማስብ ያው ፍላጎቱ ስለነበረኝ እንዲሁም ደግሞ ፍላጎቱ ብቻ ሳይሆን እድሉንም ስላገኘሁኝ እድሉ ስለተመቻቸልኝ እንደነዚህ አይነት ፕላትፎርሞች ላይ መሳተፍ ችያለሁ። በግጭት ባለበት አካባቢ ስትሆኚ ተጎጂም ስለምትሆኚ ራስሽ ደግሞ ለእንደዚህ አይነት ጉዳቶች ወይም ደግሞ ለእንደዚህ አይነት ግጭቶች መፍትሄ ሰጭ መሆን አለብኝ ብለሽ እምነቱ ያድርብሻል እና ያው ግጭት አካባቢ መኖርም ለግጭቶች መፍትሄ ለመስጠት ይጋብዝሻል ወይም ደግሞ ፍላጎቱ ያድርብሻል።
በኢትዮጵያ የሚካሄዱ ግጭቶች በወጣቶች ህይወት ላይ ያሳደረውን ተጽዕኖ ለመረዳት የኦክስፎርድ ዩኒቨርሲቲ ጥናት አካሂዷል። ከአማራ ክልል በጥናቱ ከተሳተፉ ወጣቶች 47 ከመቶ የሚሆኑትና ከትግራይ ክልል ከተሳተፉት 33 ከመቶ የሚሆኑት ወጣቶች ለከፍተኛ የአይምሮ ጭንቀት ወይም የስሜት ቀውስ መዳረጋቸውን አመልክቷል። አብዛኞቹም ህይወታቸውን መልሰው ለመገንባት መቻላቸውን ይጠራጠራሉ። ፋጡማ እንደምትለው እነዚህን ወጣቶች ወደ ሰላማዊ እንቅስቃሴዎች ማምጣት የተሻለ ተስፋ እንዲኖራቸው ይረዳል።
ያው ወጣቶችን ለማሳተፍ እየተሞከረ ነው። ነገር ግን ያው እንደ ተሳትፎ ሊሳተፉ ይችላሉ እንጂ ውሳኔ ሰጭነት ላይ ብዙ ጊዜ ወጣቶች አይሳተፉም እና እነዛ ክፍተቶች አሉ። ግን ያው የተጀመሩ ጅማሮች አሉ።
ፋጡማ ከተለያዩ የኢትዮጵያ አካባቢዎች ከተሰባሰቡ ወጣቶች ጋር በመሆን በዴስቲኒ ኢትዮጵያ ውስጥ የምታደርገው እንቅስቃሴ ብዙ ነገሮችን እንዳስተማራትም ትገልጻለች።
ስሜታዊነት መታየት የለበትም። አዳማጭ መሆን አለብን። በእኛም ላይ ደግሞ የደረሱት ጉዳቶች በሌላኛው በኩል ባለው አካልም ላይ ደርሷል። ያ ማለት ዊት ኦፖነንት ፓርቲ እንደነዚህ አይነት ጉዳቶች ስለደረሰ ሁሌም እኔን ተጠቂ ብለን ማሰብ እንደሌለብን ከኛ እኩል ደግሞ ሌሎች አካላቶች እንደሚጠቁ እና አዳማጭ መሆን እንዳለብን እንደዚህ አይነት ዲያሎጎች ላይ በምንሳተፍበት ሰዓት አዳማጭ መሆን እንዳለብን እንደነዚህ አይነት ነገራቶችን ያው ገንዝብ።
የሰላም ሂደት ከራስ ነው የሚጀምረው የምትለው ፋጡማ በሰላም ጥረቶች ውስጥ የወጣቶች ዋና ሚና መሆን ያለበት ግጭት ቀስቃሽ የሆኑ መልእክቶችን ከማሰራጨት መቆጠብ ነው ትላለች። መንግስትና መንግስታዊ ያልሆኑ ተቋማትም ግጭትን ለመፍታት የሚያደርጉት ጥረት ዘላቂ ሰላም እንዲያመጣ ወጣቶችን ከማሳተፍ ባለፈ ወደ ውሳኔ ሰጭነት ማምጣት እንዳለባቸው ትመክራለች። በአሜሪካ ድምጽ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽ ቆየን ለቀደመው ዘገባ አመሰግናለሁ። ወደ ቀጣዩ ዘገባ ስንሻገር በኢትዮጵያ እየተከሰቱ ያሉት ግጭቶች በተለይ በወጣቶች ላይ ከፍተኛ ጉዳት በማድረስ በተለያዩ ግጭቶች የሚያስከትሏቸው ሞቶች፣ መፈናቀሎችና ትምህርትና ጤናን የመሳሰሉ ማህበራዊ አገልግሎቶች መቋረጥ ለከፍተኛ የአእምሮ ጤና ችግሮች እንደሚዳርጓቸው የተለያዩ ጥናቶች አመላክታሉ። አሜሪካ ድምጽ ከትግራይ፣ ከአማራና ከኦሮሚያ ክልሎች ያነጋገራቸው ወጣቶችም ግጭቶች የወጣቶችን ህልም ያጨለሙ ናቸው ሲሉ አስተያየታቸውን ሰጥተው የቀጠሉ ግጭቶች እንዲቆሙ በድህረ ጦርነት የሰላም ግንባታ ጥረቶችም ተሳታፊ እንዲደረጉ ጠይቀዋል። ወጣቶችን ያነጋገራቸው አስመሟዬ ነው፣ ቀጣዩን ዘገባ አስተናርተዋል።
ትግራይ ክልል በተጀመረውና ወደ ሰሜን ኢትዮጵያ በተስፋፋው ጦርነት ላይ ተሳታፊ እንደነበር የገለጸልን አሁን መቀሌ ዩኒቨርሲቲ በማስተማር ላይ የሚገኘው ፍቅረ ስላሴ ግደይ ጦርነቱ በተለይ በወጣቶች ላይ ከፍተኛ ጉዳት ማድረሱ ይናገራል።
አንደኛ አምራች ኃይል ወጣት ኃይል ጦርነቱ ላይ ቀጥታ የተሳተፈውም አብዛኛው ወጣት ኃይል ነው። በአካባቢያችን ስናየው እያንዳንዱ ቤት እያንዳንዱ ቤት የራንቋቋበት ጉዳቱ ያልደረሰበት ሰው የለም ማለት ያስደፍራል። በጣም ሰፊ ነው ጉዳቱ። ብዙ ሰዎች ተስፋ ነበራቸው። ያው ሰርቶ የመለወጥ በረቡቶ የማድረግ ቤተሰብን ይመርታት ከዛ ሁሉ ነገር ነው ያስቀረው።
ሌላ በግጭት ውስጥ በሚገኘው አማራ ክልል ባህር ዳር ከተማ ኗሪ የሆነው ተመስገን መኮንን በበኩሉ በሀገሪቱ ባሉ ጦርነቶችና ግጭቶች ወጣቶች በሁለቱም የጦርነት ተፋላሚዎች ተሳታፊ እንዲሆኑ አስገዳጅ ሁኔታዎች ይገጥማቸዋል ይላል። በዚህ ምክንያት ተጎጂ መሆናቸውን ያስረዳል።
ስራ ሰርቼ ነገ ለውጣለሁ ብሎ ተስፋ ከማድረግ ይልቅ ደህንነት የሚያሰጉ ነገሮች አሉብኝ በሚል ፍራቻ ስራ ለመስራት ተነሳሽነቱ ሌሎች ሁነቶች በጣም በከፍተኛ መጠን እየተጎዳ ያለበት ሁኔታ አለ። ጾታዊ ጥቃትን በመነየበት ጊዜ ከፍተኛ የሆነ ጾታዊ ጥቃት የሚከሰትበት ሁኔታዎች አሉ። ምርትን ከመሰብሰብ አንፃር ምርታማነትን ከመምጣት አንፃር ከፍተኛ የሆነ እንግዲህ ምርትና ምርታማነት የአንዲት ሀገርን የሚወስነው ወጣቱ ክፍል። ይህ ወጣት ግን አሁን ምርት ላይ ከማተኮር ይልቅ ሀገርን የሚያሳድጉ ምርቶች ከመወያየት ወይም ደግሞ ከመነሳት ይልቅ እየሆነ ያለው ጦርነት ስለሆነ ምርታማነት ላይ ከፍተኛ የሆነ ተጎጂ እየሆነ ያለበት ሁኔታ ነው ያለ ማለት ነው። ጦርነቱንም ቀጥታ በምናይበት ጊዜ ሌላው ኢንዳይሬክት ተሳታፊ ነው። አብዛኛው በጦርነት ተሳታፊ ማን ነው ብለህ ስታስብ ወጣቱ ክፍል ነው። በቃ ወጣቱ ክፍል ቀጥተኛ የጦርነት ተሳታፊ ነው። ስለዚህ ጦርነት በጦርነት ደግሞ በተፈጥሮ ጎጂና እርስ በርስን የሚያጠፋፋ ስለሆነ ከፍተኛ የሆነ ጉዳት እየደረሰበት ያለ ሁኔታ ነው ያለ።
በኦሮሚያ ክልል ሆሮ ጉድር ወለጋ ዞን ጃርቲ ከተማ የታሪክ መምህር እንደነበሩ የሚናገሩት አቶ ቦካ ዘለቀ ደግሞ በ2013 ዓ.ም ተመረጥ በሚኖርበት አካባቢ በተከሰተ ግጭት ተፈናቅለው አሁን ኑሯቸውን በአዲስ አበባ አድርገዋል። በአካባቢው ያለው ግጭት ወጣቱን ከትምህርት ገበታና ከስራ አፈናቅሏል ይላሉ።
በጣም ተጎድቷል ወጣቱ። ወጣቱ ማለት ተማሪም ነው። ተማሪ ትምህርት ቤት ተዘግቶ እንዲወጣ ተደርጓል። ከዛ ባሻገር ደግሞ ተማሪ ተመልሶ ቤተሰብ ላይ ላለመቀመጥም ወደ ጫካም ፈልሷል። ብዙ ችግር ነው፣ ብዙ እንትን ነው የተጎዳው ወጣቱ። በአካባቢው አሁን የለም ማለት ይቻላል፣ ምንም የለም። እኔ በዛን ወቅት አይደለም ከዛ ወደዚህም ደግሞ አውቃለሁ ያሉትን ሁኔታዎች። ወጣት በሰፈሩም በአካባቢውም አይኖሩም፣ የሉም። ወጣቱ ወደፊት ተስፋ የሚሆነው ለሀገሪቱ እቺ ሀገር ሰላም ሊኖራት ይገባል። ሰላም የለም። ከገጠር እስከ ከተማ አካባቢ ነው። አሁን ከተማ እኔ አሁን ባለሁበት አዲስ አበባ ሰላም ነው። አንዳንድ ትልቅ ከተማዎች ሰላም ናቸው። በተረፈ ገጠር ከተማ ራሱ ሰላም የለም። አሁን ገጠርን ብናየው፣ ስለዚህ ለዛ የሰላም አክሰሱን መፈጠር አለበት። ሰላም እንዴት መኖር እንዳለበት መንግስት ይህንን ሊያስብበት ይገባል።
ከጦርነት በኋላ የተደረጉ የሰላም ስምምነቶች ወጣቶችን ያካተቱ አይደሉም የሚለው ፍቅረ ስላሴ ግደይ በሰላም ግንባታ ላይ ተሳትፎ እንዲኖራቸውም የትግራይ ክልልም ሆነ የፌዴራል መንግስት በቂ ስራ አልሰሩም በሚል ወቀሳ ይሰነዝራል።
እስካሁን ድረስ ወጣቶች ተካተዋል ብዬ አላስብም። የሰላም ስምምነት ላይ ከመነሻው ጀምሮ እስካሁን እስከደረሰበት ድረስ ተካተዋል ብዬ አላስብም። ምናልባት ይህ የተጀመረው የትያቆ ወጣቶችን ተዋጊዎችን ወደ ማህበረሰቡ ለመመለስ የሚደረግበት በትንሹ ቢሆን ተጀምሯል። ግን እሱ የሰላም አካል አይመስለኝም። አሁን እንደማየው በደንብ የተገበረ እንዳልሆነ ነው የኢንፎርሜሽኑ ያለኝ። ስለዚህ የሰላም ስምምነቱ ላይ በወጣቱ ከልቡ አምኖበት ሰላም ወደ ነበረው ወደ ቀድሞ ህይወቱ እንዲመለስ የተደረገ አይደለም አይ ነኝ። ወጣቶች አፍራ የሰላም አምባሳደር እንዲሆኑ ወደ ማህበረሰቡ ይዘው የሚሄዱት ነገር ሰላምን መሰረት ብቻ መሆን እንዳለበት እንዲሆን የተደረጉ ስልጠናዎች የሰጡ ያሉ ስልጠናዎች እንዳሉ አውቃለሁ። ከዛ ውጭ ግን እንደ አንድ መንግስት ወይ የክልል መንግስት ቢሆን የፌዴራል መንግስት ቢሆን እዚህ ነገር ላይ ፎከስ አድርገው እየሰሩ ነው ብዬ አላምነው እስካሁን ድረስ። ስለዚህ እየሰራ ያለው ሰው አጥጋቢ አይደለም። ሰላምን ጸስ ላይ ቃን መሰራት ነበረበት። ሰዎች ሰላም ብቻ አማራጭ እንደሆነ እንዲያስቡ መደረግ አለበት። ይህ ደግሞ ጭንቅላት የሚሰራ ስራ ነው እንጂ ብር ሰጥተህ ወደ ማህበረሰቡ ለትለት ስላስገባቸው የሰላም ስራ ቤት አይመጣል ለማለት አይመስለኝም። ስለዚህ ገና እየሰራ ያለው ስራ በጣም ብዙ ነገር የሚቀረው ነው።
የባህር ዳር ከተማ ነዋሪው ተመስገንም ሀገራዊ የሰላም ሁኔታ ማረጋገጥና ለወጣቶች ጥያቄዎች ተገቢ ምላሽ መስጠት ዘላቂ መፍትሄ ለማምጣት ያስችላል ብሎ ያምናል።
ያው ጦርነትን መቼም ሁላችን የምናውቀዋለን ምን ያህል አስከፊና ምን ያህል አስቀያሚ እንደሆነ። ስለዚህ ከጦርነት ወጥተን ወደ ልማት የምትመለስበት እርስ በርሳችን የተደጋገፍን በኢኮኖሚ የምናድግበት ሁኔታ ከመፍጠር አንጻር መንግስትም ከፍተኛ የሆነ ስራ ይጠበቅበታል። ወጣቱ ለዚህ ከፍተኛ መፍትሄ በወጣቱ እጅ ላይ ያለ ስለሆነ መንግስት ለወጣቱ ትኩረት ሰጥቶ ከወጣቱ ጋር ዲል አድርጎ በትክክል ሰርቶ መመለስ አለበት። የወጣቱ ጥያቄ መመለስ አለበት። ጥያቄዎች ላልተመለሱ ነው ወደ ስለዚህ እንትን ውስጥ እየገባ የማስበው እና ጥያቄዎቹ በትክክል እየተመለሱ በትክክለኛው መፍትሄ እየተቀመጠ ካልመጣ በስተቀር ወጣቱ ተጎጂ ይሆናል። ወጣቱ ተጎጂ ሆነ ማለት ሀገሪቱ የነገ ተስፋዋ የተንጠለጠለ በወጣቶች ላይ ነው። ስለዚህ ሀገራችንን የምትደብታ አጣጫ ጥጥጥ ሆነ ይያስባል።
በተለያዩ አገሪቱ አካባቢዎች አሁንም የቀጠሉ ግጭቶችን በዘላቂነት ልባት መስጠትና ወጣቶች ከጦርነት ስሜት ወጥተው ራሳቸውንና ቤተሰባቸውን በሚጠቅሙ የልማት ስራዎች ላይ እንዲሳተፉ ማድረግ እንደሚገባም የአሜሪካ ድምጽ ያነጋገራቸው አስተያየት ሰጪዎች ጠቁመዋል። ለአሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ።
ከአሜሪካ ድምጽ የአርብ ምሽት ስርጭት ይቀጥላል። ቀደም ብለን ካነሳነው ርዕሰ ጉዳይ ጋር በተያያዘ እንግዳ ጋብዘናል። እንግዳችን ፕሮፌሰር ገብረ ቴንሶ የቀድሞ የጂንካ ዩኒቨርሲቲ ፕሬዚደንት ሲሆኑ በአሁኑ ወቅት የአካታች ሰላምና ልማት በአፍሪካ የተሰኘ ግብረሰናይ ድርጅት ስራ አስኪያጅ ናቸው። ፕሮፌሰር ገብረ በቅርቡ በሰላም ግንባታ የወጣቶች ሚና በተመለከተ የመወያያ ጽሑፍ አቅርበው ነበረ። ከአስማማዋየነው ጋር ያደረጉት ቆይታ የተጀመረው የወጣቶችን የጦርነት ተጎጂነት መጠን ከሚያብራሩበት ነው።
ጦርነት በጎ ነገር የለውም፣ 100% ጎጂነት ነው ያለው። ከጠቅላላው ማህበረሰብ አንጻር ደግሞ ወጣቱ ላይ በተለየ ሁኔታ ጉዳት ያደርሳል። አንዱ ሁላችንም የምናውቀው በጦርነት ውስጥ በአብዛኛው የሚሳተፉት ፊት ለፊት የሚጋፈጡት በወጣትነት እድሜ ያሉ ናቸው። ጦርነት አጥፊ ነውና ያው በርካታ ወጣቶች ህይወታቸውን ያጣሉ፣ በርካቶች የመቁሰል አደጋ ይደርስባቸዋል። ይሄ የመጀመሪያው ገፈት ነው። ይሄ የመጀመሪያው ችግር ነው። ቀጥሎ ደግሞ ምናልባት በሁለተኛ ደረጃ ሊገለጽ የሚችል ጉዳት ቢኖር በጦርነት ጊዜ የኢኮኖሚ እንቅስቃሴ አይኖርም። የንግድ እንቅስቃሴ፣ እርሻ ይስተጓጎላል። ማንኛውም አይነት የእንቅስቃሴ ስለሚስተጓጎል ለወጣቶች የስራ እድል ለመፍጠር የማይቻልበት ሁኔታ ስለሚኖር በሀገራችን ደግሞ እንደምናውቀው ብዙ ወጣት ስራ የለውም። ስራ አጥ ነው፣ ስራ ይፈልጋል። በጦርነት ምክንያት ደግሞ የስራ አጡ ቁጥር የበለጠ እየጨመረ ይሄዳል ማለት ነው። ጦር ሜዳ ውሎ ጉዳት ከሚደርስበት በተጨማሪ ጦር ሜዳ ያልሄደውን ባለበት አካባቢ ወጥቶ ሰርቶ እንዳይገባ የስራ እድል መፍጠር ስለማይቻል እንዳልኩት ኢኮኖሚ ስለሚጎዳ የስራ አጡ ቁጥርም እየጨመረ እንዲሄድ ያደርጋል በወጣቱ ላይ። ይሄ ሌላው ተጽዕኖ ነው። ኢቭን ጦርነቱ ከቆመም በኋላ ጉዳቱ እንዲህ በቀላሉ የሚሽር አይደለም። የስራ እድሉን በቀላሉ ሊፈጠር አይችልም በጦርነት ማግስት። ስለዚህ ላልተወሰነ ጊዜ የወጣቶች ስራ አጥነት ሊቀጥል የሚችልበት ሁኔታ አለ። በልዩ ሁኔታ ምናልባት ትኩረት ተሰርቶ ወጣቱ ወደ ስራ እንዲመለስ ካልተደረገ መስተቀር በጦርነት ማግስትም የስራ አጥነት ችግሩ እየከፋ ሊሄድ ይችላል። በስነ ልቦና በአካላዊ ጉዳትም እንደዚሁ ለረጅም ጊዜ ሊቆይ የሚችል ጉዳት ያደርስባቸዋል። የቆሰሉ ሰዎች ምናልባትም እድሜ ልካቸውን እንደ ሌሎች ጤናማ ሰዎች ሰርቶ ራሳቸውን የማይችሉበት ሁኔታ ሁሉ ሊፈጠር ስለሚችል ጦርነት በጣም አስከፊ ነገር ነው እና በእነዚህ ሁሉ ነው ወጣቱን በተለየ ሁኔታ የሚጎዳው።
ምናልባት ፕሮፌሰር፣ ወደዚህ ጦርነት ወጣቶች እንዲገቡ የሚያደርጋቸው ገፊ ምክንያቶች ምንድን ናቸው?
ወጣቶች ፈልገው ወደ ጦርነት ይገባሉ የሚል እምነት የለኝም። ጦርነት የምነሳባቸው በርካታ ምክንያቶች ይኖራሉ። ጦርነት እንዲነሳ የሚያደርጉ አካላት ይኖራሉ። ነገር ግን በጣም ብዙውን ጊዜ ወጣቶቹ ተቀስቅሰው ነው ወደዛ የሚሄዱት እና በራሳቸውን ፍራስትሬሽን ሊኖርባቸው ይችላል። ከስራ አጥነት ጋር በተገናኘ ኢፍትሃዊ አሰራር ካለ ከእሱ ጋር በተገናኘም ወጣቶቹን ለመቀስቀስ የሚያስችል መንገዶች ይኖራሉ። በዋናነት ግን ጦርነት የሚፈልጉ አካላት በተደራጀ መልኩ የወጣቱን ደካማ ጎን በማየት በተለይ ስራ አጥነቱን እና ሌሎች ሌሎችንም ክፍተቶች ማየት ያንን በመጠቀም ነው ከስክሰው ወደ ጦር ሜዳ እንዲሳተፉ የሚያደርጉት። እኔ ወጣቶች በዝንባሌ በባህሪያቸው ጦርነት ይፈልጋሉ፣ ጦረኛ ናቸው፣ ፈልገው ይሄዳሉ የሚል እምነት የለኝም። ሌላ አካል ቀስቅሶ እንደሚወስዳቸው ነው የምረዳው።
ምናልባት በጦርነት ወቅት የሚደርስባቸውን ወጣቶች ላይ የሚደርሰውን፣ በእርግጥ ጦርነት የሚመርጠው የማህበረሰብ ክፍል የለም፣ ሁሉም ተጎጂ ነው። እንደው እኛ ትኩረታችን ወጣቶች ላይ ስላደረግን ነው እና የሚደርስባቸውን ጉዳት አነሳን። ከድህረ ጦርነትን በተመለከተ ቅድም አነስተዋል፣ በድህረ ጦርነት ላይ በሚደረጉ ስምምነቶች፣ በሚደረጉ የሰላም ግንባታ ሂደቶችስ በኢትዮጵያ ውስጥ ወጣቶች በጦርነት ውስጥ ካላቸው ተሳትፎ እኩል እድል እየተሰጣቸው ነው ብለው ያምናሉ?
እንደ ሀገር በምን ያክል ደረጃ በሰላም ሂደቱ በሰላም ግንባታ ላይ እንዲሳተፉ እየተደረገ ነው ላልከው ሙሉ መረጃ የለኝም ብያለሁ። ነገር ግን አንዳንድ ጥረቶች እንዳሉ፣ በመንግስት ደረጃ የሚደረጉ ጥረቶች እንዳሉ አውቃለሁኝ። ትግራይ ክልል ላይ ለምሳሌ እንደዚሁ እኔ ባለፈው እንዳልከው 700 ወጣቶች በተሳተፉበት ህጄ ጽሑፍ አቅርቤ ነበርና ያ አንዱ ጥረት ነው። ለምሳሌ በትግራይ ክልል እየተደረገ ያለው ሰላም ግንባታ ላይ ወጣቱ እንዲሳተፍ ከመላው ትግራይ 700 ወጣቶችን አምጥተው ነው ያን ያሰሩት። ከዛ በኋላ ደግሞ የነበራቸው እቅድ ወደ ወረዳዎች መውረድ ነበርና በ18 ወረዳዎች ላይ ወርደው ስለ ሰላምና ጸጥታ ትሬኒንግ ሰጥተዋል። ሌሎችን ለምሳሌ የሚሰሯቸው ስራዎች አሉ በኤንጂዎች አማካኝነት። ለምሳሌ ያህል አርት ፎር ፒስ በሚል ፕሮግራም ወጣቶችን አደራጅተው ስልጠና እየሰጡ በሙዚቃ፣ በድራማ፣ በሰርከስ፣ በማርሽ ባንድ፣ ስዕል በመሳል በእነዚህ ሁኔታዎች ወጣቱን ወደ መድረክ እያመጡ ኢቨንት እያዘጋጁ እንዲያቀርቡ እያደረጉ ከትራውማው እንዲወጣ እንደገና በሰላም ግንባታው ላይ እንዲሳተፍ እየተደረገ እንደሆነ አውቃለሁኝ። ግን በአሁኑ ሁኔታ መላው ኢትዮጵያ ውስጥ ዞሮ ጦርነት ባለባቸው አካባቢዎችም ሆነ ጦርነት በቆሙባቸው አካባቢዎች እንደ ልብ ዞሮ መረጃ መሰብሰብ ስለማይቻል ይሄ በስፋት ሌሎችም ጋር ይደረጋል ወይ ውጤታማ ነው ወይ የሚለውን ሊገልጽልኝ አይችልም። ግን ጥረቶች አሉ፣ በመንግስት የሚደረጉ ጥረቶች አሉ። በክልል ደረጃም አሁን እንዳልኩ ትግራይ ላይ በቅርብ ስለሚከታተል የተደረጉ ጥረቶች አሉ። በቂ ነው በቂ አይደለም ባይ ነኝ። ምክንያቱም የችግሩ ስኬል በጣም ከፍተኛ ስለሆነ ወጣቱን በስፋት ጦርነት ባለባቸው አካባቢዎችም ጦርነት በተደረገባቸው አካባቢዎችም እንዲሁም ሰላም በሆነውም አካባቢ በሰላም ላይ መስራት በጣም አስፈላጊ ነው የሚሆነው። በተለይ ደግሞ ጦርነት በተደረገ ማግስት የመልሶ ግንባታ ስራ በጣም እጅግ ያስፈልጋል። መልሶ ግንባታ ስንል ፊዚካል ስትራክቸሩን ይሄ የፈራረሱ ህንፃዎችን መገንባት ብቻ ሳይሆን መንገድ መስራት ብቻም ሳይሆን በሰው ልብ ውስጥ መስራት አለበት። የቆሰለው ልብ መዳን መቻል አለበት። የሻከሩ ግንኙነቶች መጠገን አለባቸው እና እንደዚህ አይነት ስራዎች በስፋት ይፈልጋሉ። እንደው አንድና ሁለት ስብሰባ ጠርተ የምታደርገው ነገር አይደለም። ኮንሲስተንትሊ ረጅም ጊዜ ወስደ መስራት የሚገባ ነገር ነው። በዛ ባየነው ችግር ልክ ይሄ እየተሰራ ነው የሚል ሙሉ እምነት የለኝም። ጅማሮች አሉ፣ የሚበረታቱ ናቸው።
ወጣቶች በሰላም ግንባታ ሊኖራቸው የሚችለው ሚና እንዴት ያዩታል?
በተለያየ ነገር ሚና መጫወት ይችላሉ። ቅድም በማነሳቸው በሰላም ግንባታ፣ በመልሶ ግንባታ ላይ ትልቅ ሚና ሊኖራቸው ይችላል። ወደ ጦርነት እንዳይገባ ግጭት ከመከላከል አንጻር ትልቅ ሚና ሊኖራቸው ይችላል። በእርቅ ውስጥ በእርቀ ሰላም ሂደት ውስጥ ትልቅ ሚና ሊኖራቸው ይችላል። እኛ በሀገራችን አንድ ችግር አለ። ምናልባት ሁላችንም ከባህልም ጋር ተያይዞ የመጣ ነገር ነው። ግጭት ሲኖር ብዙውን ጊዜ ታውቃለህ፣ ወጣቶች ናቸው ወደ ጦርነቱ የሚገቡት፣ ግጭቱ ስለሚገቡት የሚሞቱት፣ የሚቆስሉት። ነገር ግን እርቅ ሲደረግ ሽማግሌ ነው የሚታረቀው፣ ወጣቱ አይደለም። ወጣቱ በባህል እርቅ ውስጥ ሚና ኖሮት አናውቅም። ሽማግሌዎች ናቸው የሚታረቁት። እና ይሄም ነው ምናልባት አንዳንድ ቦታ ላይ ግጭቶች እንዲቀጥሉ የሚያደርገው እና ወጣቱን አክቲቭሊ አቅም እንዳለው ከህፃነት ጀምሮ ልጆች ራሳቸው በህፃነት ደረጃ በልጅነት ደረጃ የሚያዙ ኢንዲፐንደንት አክተርስ ናቸው። ስለዚህ በዛ ደረጃ ነው ሊወሰድ የሚችለው እና ወጣቶችንም እንደዚሁ እንደ ሙሉ ሰው በመውሰድ በሁሉም የማህበረሰብ ህይወት ውስጥ እንዲሳተፉ በተለይ ደግሞ በሰላም ግንባታው ዙሪያ ከራሳቸው አልፎ ለማህበረሰብንም በመቀስቀስ በማስተማር ሊረዱ ስለሚችሉ ሁለገብ ተሳትፎ እንዲኖራቸው ማድረግ ይቻላል ብዬ አስባለሁ።
ቀጣይ ምን መደረግ አለባቸው ይላሉ? በሱ እናጠቃል።
ጦርነት በሚደረግባቸው ዛሬም ጦርነት በሚደረግባቸው አካባቢዎች ጦርነቱ መቆም አለበት። ጦርነቱ ካልቆመ ሰላም አይመጣም እና ጦርነት ያለበት አካባቢ ወጣቱን ለመታደግ ከተፈለገ እርቀ ሰላም ማውረድ ነው። የጦርነቱን አስከፍነት መገምገም ነው። ጦርነት በቆምባቸው አካባቢዎች ደግሞ ቅድም እንዳልኩት መልሶ የመገንባት ስራ መስራት አለበት። በዚህም ወጣቱን ለወጣቱ ቅድሚያ የሰጠ ወጣቱን አሳታፊ ያደረገ የወጣቱን ችግር ወይም ብሶት አድረስ ሊያደርግ የሚችል
አርማዞቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም የሳምንት ማገባደጅ ይሁንላችሁ። መልካም ምሽት።